Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። በዛሬ መሰናዷችን
ቅዱስ ሲኖዶስና ቋሚ ሲኖዶስ ሳይወስን ቅዱስ ፓትርያርኩ በግላቸው ቤተ ክርስቲያንና ቅዱስ ሲኖዶስን ወክለው መግለጫ መስጠት አይችሉም።
ብፁዕ ቅዱስ አቡነ ዮሴፍን የሰማናቸው ከአነጋጋሪው ብፁዕ ቅዱስ አቡነ ማትያስ አስተያየት በኋላ ቅዱስ ሲኖዶስ መግለጫ ሰጥቷል። ይህን የተመለከተው ሙሉ ዘገባ በምሽቱ ይሰማል።
ውጤቱ የታወቀ ምርጫ ሆነ እንደባለፉት ምርጫዎች የሚል ፍረስትሬሽን አለ።
ኢትዮጵያውያን መራጮች መብቶቻቸውን ለመጠቀም ያመነቱበትን ምክንያት ከተመለከተው ቆይታ የተወሰደ ነው። ሙሉ ዘገባው እንዲሁ በምሽቱ ይደመጣል። እኒህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ ቅንብሩን ያከናውናል። ከሁሉ በፊት ስመኝሽ የቆየ አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። በቄሌም ወለጋ ዞን ዶምቢደሎ ከተማ ውስጥ የኦሮሚያ ብሮድካስቲንግ ኔትወርክ ኦቢኤን ጋዜጠኛ ሲሳይ ፊዳ በጥይት ተመቶ መገደሉን የቄሌም ወለጋ ፖሊስ መምሪያ አስታወቀ። የዞኑ ፖሊስ ጸጥታ ማስከበር ምክትል ኃላፊ ግድያውን የፈጸሙት ሸኔና አባቶርቤ ናቸው ብለዋል። የመንግስቱ ባለስልጣናት ሸኔ ያለሚጠራቸው የምዕራብ ዞን ሸማቂዎች ቃል አቀባይ በበኩላቸው ግድያውን አልፈጸምንም ሲሉ አስተባብለዋል። ዘገባውን ያደረሰን ናኮር መልካ ነው። ትላንት እሁድ ማታ ሶማሊያ ዋና ከተማ ሞቃዲሾ ውስጥ አጥፍቶ ጠፊ ባፈነዳው ቦምብ ቢያንስ 6 ሰዎች ሲገደሉ 5ቱ ፖሊሶች መሆናቸው ታውቋል። የሶማሊያ ቃል አቀባይ ሻለቃ አህመድ አብደላሂ ባሰኔ ከተገደሉት መካከል 2ቱ የፖሊስ አዛዦች መሆናቸውን አረጋግጠዋል። አንደኛው የተገደለው ሲቪል ፖሊስ ጣቢያው አጠገብ ይኖር እንደነበርም ተገልጿል። የአይን እማኞች እንዳሉት አጥፍቶ ጠፊው ዋቤሪ ፖሊስ ጣቢያ ፖሊሶቹ አጠገብ ተጠግቶ በሰደርያው የታጠቀውን ቦምብ ያፈነዳው ሲሆን ለቦምብ ጥቃቱ የሶማሊያ ባለስልጣናት አልሻባብን ወንጅለዋል። አዲሱ የቻድ መሪ ጀነራል መሐማት ኤድሪስ ዴቢ ዛሬ ወደ ኒጀር ተጉዘዋል። ጀነራሉ ባለፈው ወር የሀገሪቱ ፕሬዝዳንት የነበሩት አባታቸው ኤድሪስ ዴቢን ህልፈት ተከትሎ የጦር ኃይሉ አመራሩን እንዲይዙ ከሰየማቸው ወዲህ ዓለም አቀፍ ጉዞ ሲያደርጉ የዛሬው የመጀመሪያ ጊዜያቸው ነው። የቻዱ መሪ ኒጀር ዋና ከተማ ኒያሜ ሲገቡ የሀገሪቱ ጠቅላይ ሚኒስትር ኡሙዱ መሐመዱና ሌሎችም ከፍተኛ ባለስልጣናት ተቀብለዋቸዋል። የቻዱ ርዕሰ ብሔር ከአዲሱ የኒጀር ፕሬዝዳንት መሐመድ ባዙም ጋር ተገናኝተው እንደሚነጋገሩም ይጠበቃል። ወደ ኮሮና ወሬዎች ስናልፍ የህንዱ የዕለታዊ የኮሮና ቫይረስ ተያዦች ቁጥር ካለፉት ቀናት በጥቂቱ የቀነሰ ቢሆንም አሁንም እጅግ ከፍተኛ መሆኑ ታውቋል። ባለፈው የ24 ሰዓት ጊዜ 366,161 የቫይረሱ አዲስ ተያዦች እና 3,754 በበሽታው ሳቢያ ለህልፈት የተዳረጉ ሰዎች መመዝገባቸውን የሀገሪቱ የጤና ባለስልጣናት ገልጸዋል። የህዝብ ጤና ጥበቃ አዋቂዎች ግን የቫይረሱ ተጋላጮችም ሆነ የሞቱት ሰዎች ቁጥር በባለስልጣናቱ ከተገለጸው ይበልጣል ብለው እንደሚያምኑ እየተናገሩ ናቸው። በዩናይትድ ስቴትሱ የጃንስ ሆፕኪንስ ዩኒቨርሲቲ ዓለም አቀፍ ኮቪድ-19 መረጃ አጠናካሪ ማዕከል መሰረት ህንድ ውስጥ እስካሁን በይፋ የተመዘገበው የቫይረሱ ተያዦች ቁጥር 22.6 ሚሊዮን ገብቷል። በዓለም በአጠቃላይ ከተመዘገቡት 158.3 ሚሊዮን የኮሮና ቫይረስ ተያዦች ውስጥ ከፍተኛውን ቁጥር በያዘችው በዩናይትድ ስቴትስ ደግሞ 32.7 ሚሊዮን ማለፉን መረጃው ጠቁሟል። ህንድ ውስጥ መጀመሪያ የተከሰተው በከባድ ፍጥነት ተዛማቹ የኮሮና ቫይረስ ዝርያ ባንግላዴሽ፣ ፈረንሳይ፣ ታይላንድ እና ብሪታንያ እንዲሁም በዩናይትድ ስቴትስዋ ኮኔቲከት ክፍለ ሀገር ውስጥ መገኘቱ ተገልጿል። ህንድ ውስጥ ከወረርሽኙ ጋር በተያያዘ ሌላም ስጋት ተፈጥሯል። የኮቪድ-19 ህሙማንና ከበሽታ ያገገሙ ሰዎችን የሚያጠቃ በሽታ በእጅጉ እያሳሰበ መሆኑ ታውቋል። ሙከርማይኮሲስ የተባለ በፈንገስ ወይም በሻጋታ የሚከሰት በሽታ ፊትን ሊያበላሽ ሲከፋም አይንን እስከ ማጥፋት ሊደርስ የሚችል ሲሆን በተለይ የስኳር በሽታ ተጠቂ የሆኑ የኮቪድ-19 ህሙማን የበለጠ ተጋላጭ እንደሆኑ የጤና አዋቂዎች ያሳስባሉ። በሌላ ዜና ፖርቱጋል ውስጥ የተሰበሰቡት የአውሮፓ ህብረት መሪዎች ፋይዘር እና ባዮቴክ እንደ አውሮፓውያን አቆጣጠር እስከ 2023 ዓመተ ምህረት በሚኖረው ጊዜ ውስጥ ተጨማሪ 1.8 ቢሊዮን ክትባቶች እንዲያቀርቡ የቀደመው ውል እንዲታደስ ፈቅደዋል። ፋይዘር እስካሁን በነበረው ውል መሰረት ለህብረቱ አባል አገሮች 600 ሚሊዮን ክትባት አቀርቧል። ይህ በእንዲህ እንዳለ ዩናይትድ ስቴትስ በአውሮፓ ህብረቱ መሪዎች ጉባኤ ላይ ነቀፋ ቀርቦባታል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ለደሃ ሀገሮች የኮቪድ-19 ክትባቶች የተሻለ ተደራሽነት እንዲኖራቸው የኮቪድ-19 ክትባቶች የፈጠራ ባለቤትነት ገደቦች በጊዜያዊነት እንዲሰረዙ ባለፈው ሳምንት ባልተጠበቀ ሁኔታ ድጋፋቸውን ሰጥተዋል። የአውሮፓ ህብረት ምክር ቤት ፕሬዝዳንት ሻርል ሚሼል ይህ አሁን ያለውን ችግር የሚያስወግድ አይነተኛ መፍትሄ ነው ብለን አናምንም ብለዋል። አስከትለውም ይልቁንም ዓለም አቀፉን ወረርሽኝ ለመዋጋት የሚረዳው ዩናይትድ ስቴትስ ክትባቶችን ጠቀም አድርጋ ብትልክ ነው ሲሉ እሳቸውና ሌሎችም የአህጉራዊው ህብረት መሪዎች አሳስበዋል። አድማጮች፣ ለሰዓት ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ ወጣቶች ላይ የሚያተኩር ልዩ የአሜሪካ ድምፅ መርሃ ግብር ነው። አብራችሁን ስለሆናችሁ እናመሰግናለን። ወደ ቀዳሚው ዘገባ እንሻገር። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ሰሞኑን የሰጡት አስተያየት የግላቸው እንጂ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን የሚወክል አይደለም ሲል ቅዱስ ሲኖዶስ አስታውቋል። ፓትርያርኩ የሰጡት አስተያየት በቅዱስ ሲኖዶስም ሆነ በቋሚ ሲኖዶስ ውይይት የተደረገበት አይደለም ሲሉ የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዮሴፍ ገልጸዋል። ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ሰሞኑን በሰጡትና ሾልኮ ወጣ በተባለ አስተያየታቸው በትግራይ ተወላጆች ላይ ጅምላ ግድያና የዘር ማጥፋት ወንጀል እየተፈጸመ ነው ብለዋል። እስክንድር ፍሬው ተከታዩን ዘገባ ልከዋል።
ዛሬ በቅዱስ ሲኖዶስ የተሰጠው መግለጫ ካነጋጋሪው የብፁዕ ወቅዱስ አቡነ ማትያስ አስተያየት በኋላ ከቤተ ክርስቲያኗ እንደ ተቋም የተሰጠ የመጀመሪያ መግለጫ ነው። መግለጫውን የሰጡት የቅዱስ ሲኖዶሱ ዋና ጸሐፊና የሲዳማና የጌዶ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዮሴፍ እንዳሉት ቅዱስ ፓትርያርኩ ተጠሪነታቸው ለሲኖዶሱ ነው። ፓትርያርኩ ሰሞኑን የሰጡት አስተያየት ግን በሲኖዶሱ የማይታወቅና የግላቸው መሆኑን አቡነ ዮሴፍ አብራርተዋል።
ብዙ መግለጫዎች የተሰጡትና የሚሰጡት የምልዓተ ጉባኤውንና የቋሚ ሲኖዶስን አዎንታ ሲያገኙ ነው። ስለዚህ የቅዱስ ፓትርያርኩ መግለጫ አሰጣጥን አስመልክቶ ቅዱስ ሲኖዶስና ቋሚ ሲኖዶስ ሳይወስን ቅዱስ ፓትርያርኩ በግላቸው ቤተ ክርስቲያንና ቅዱስ ሲኖዶስን ወክለው መግለጫ መስጠት አይችሉም። በመሆኑም ቅዱስ ፓትርያርኩ የሰጡት መግለጫ በግላቸው የሰጡት እንጂ የቅዱስ ሲኖዶስ ውሳኔ አይደለም።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ሾልኮ ወጣ በተባለ ቪዲዮ በሰጡት አስተያየት በተለይ በትግራይ ክልል እየተካሄደ ነው ያሉትንና የአረማዊነት ስራ ሲሉ የገለጹትን ተግባር አውግዘዋል። በልዩ ልዩ አካባቢዎች ችግር አለ፣ ነገር ግን የትግራይን ያህል አይደለም ያሉት ፓትርያርኩ ህዝብ እያለቀ ነው ሲሉም ተደምጠዋል። ይህንን መነሻ ያደረጉ አንዳንድ ዓለም አቀፍ የመገናኛ ብዙሃንም የኢትዮጵያ ኦርቶዶክስ ቤተ ክርስቲያን መሪ መንግስት በትግራይ ህዝብ ላይ የጅምላ ግድያና የዘር ማጥፋት እየፈጸመ ነው ማለታቸውን ሾልኮ ወጣ የተባለውን ቪዲዮ በመጥቀስ ዘግበዋል። የዛሬው የቅዱስ ሲኖዶስ መግለጫ ግን አስተያየቱ የግል እንጂ የቤተ ክርስቲያኗ አይደለም ብሏል። የሲኖዶሱ ዋና ጸሐፊ አቡነ ዮሴፍ እንዳሉት ፓትርያርኩ የሰጡት አስተያየት ከቤተ ክርስቲያኗ የተለመደ አሰራር የወጣና የማይወክል ነው። የቅዱስ ሲኖዶስ ምልዓተ ጉባኤ በዓመት 2 ጊዜ ብቻ እንደሚሰበሰብ አቡነ ዮሴፍ አስታውሰዋል። ነገር ግን በዚሁ በቅዱስ ሲኖዶስ ጉባኤ የሚመረጥ ልዩ ልዩ ጉዳዮችን በቅርበት የሚከታተልና በራሳቸው በቅዱስ ፓትርያርኩ የሚመራ ቋሚ ሲኖዶስ መኖሩን አመልክተዋል። ፓትርያርኩ የሰጡት አስተያየት ግን በቅዱስ ሲኖዶሱም ሆነ በቋሚ ሲኖዶሱ ውይይት ያልተደረገበት መሆኑን የገለጹት የሚመለከታቸው አካላትም ይህንን ከግምት እንዲያስገቡ ቅዱስ ሲኖዶሱ ጥሪ አቅርቧል።
በቀጣው ርክበ ካህናት ቅዱስ ሲኖዶስ በአጀንዳ የሚነጋገርበት መሆኑን እየገለጽ ቅዱስ ፓትርያርኩ የሰጡት መግለጫ የቅዱስ ሲኖዶስ ውሳኔ ያልሆነ መሆኑን እየገለጽ ይህንንም የዓለም መንግስታት በሀገር ውስጥና በሀገር ውጭ ያላችሁ ኢትዮጵያውያን እንዲሁም የኢትዮጵያ መንግስት ሊያውቁትና ንገነዘቡት ይገባል።
ቋሚ ሲኖዶሱ በወቅታዊው የሀገሪቱ የጸጥታ ችግር ዙሪያ በመነጋገር የተለያዩ እንቅስቃሴዎችን ሲያደርግ መቆየቱንም ብፁዕ አቡነ ዮሴፍ ተናግረዋል።
ስብሰባ ያስፈልገዋል፣ ቅዱስ ፓትርያርኩ ይሰበስባል። ለማንኛውም ነገር ሲፈጠር እንደምታስታውሱት ብዙ ችግሮች ሲፈጠሩ ይኸው ቋሚ ሲኖዶስ ነው። ይህንንም እኮ አስመልክቶ ችግሩን በየትም በዚህ በሰሜኑም በደቡቡም በምስራቅም በተለያዩ ቦታዎች ችግር ተፈጠረ ሲባል የሚጠራው የሚሰበሰበው በአጀንዳ የሚይዘው ቋሚ ሲኖዶስ ነው። ቋሚ ሲኖዶስ ካየ በኋላ እርዳታ ሁሉ ሰጥተን እናውቃለን። እርዳታ ሁሉ አሁን አድርገናል። ባለፈው ወደ ለቤልሻንጉልም ለትግራይም ወደ 8 ሚሊዮን ከዚያ በኋላ ደግሞ እንደገና በእርዳታ የተሰበሰበ ወደ 13 ሚሊዮን ከዚያም ደግሞ ከኖርዝ አሜሪካ እዚሁ የቤተ ክርስቲያን ልጆች በአንድ ሊቀ ጳጳስ የሚመራ ገንዘብ ይዘው መጥተው ወደ 350 ሺህ ዶላር ለቤልሻንጉልና ለትግራይ የሰጡበት ሁኔታ ያም ቋሚ ሲኖዶስ ላይ ቀርቦ ውይይት አድርገንበት ነበር። እና በዚህ አይነት መንገድ ነው የሚሄዱት። ይሄ እንዳያችሁት ቀረጻውን አይታችሁታል። የማይቻለሁኝ በጎን የገባ ሰው ነው። ምንም እኔ መልኩንም አላቀውም ምንም አላቀውም። በሞባይል ነው የቀረጸው። እንዲህ አይነት ሁኔታ ነው ለዓለም ይፋ ያደረገው። ወይም እንደዚህ ችግር ፈጣሪና ኮንትሮቨርሻል መልእክት የያዘ ሆኖ አሁን ሁሉንም እንትን ያደረገው።
በተያያዘ ዜና በኢትዮጵያ የዩናይትድ ስቴትስ አምባሳደር ጌታ ፓሲ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ጋር ተገናኝተው መወያየታቸው ተገልጿል። የዩናይትድ ስቴትስ ኤምባሲ በፌስቡክ ገጹ እንዳስነበበው አምባሳደሯና ፓትርያርኩ በትግራይ ያለውን ሰብአዊ ቀውስና ፓትርያርኩ ሰሞኑን የሰጡትን አስተያየት ጨምሮ በኢትዮጵያ ወቅታዊ ሁኔታ ላይ ተወያይተዋል። የውይይቱ ቀጠሮ ቀደም ብሎ የተያዘ ወይም ከፓትርያርኩ የሰሞኑ አስተያየት በኋላ የታቀደ ስለመሆኑ ግን የታወቀ ነገር የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ማጮች ብፁዕ ወቅዱስ አቡነ ማትያስም በአካል አግኝተን ለማነጋገር ጥረት እያደረግን ነው። በሌላ በኩል ደግሞ ይህንኑ ፓትርያርኩ ያስተላለፉትን መልእክት የሚቃወም መግለጫ አዲስ አበባ ሀገረ ስብከት መውጣቱም ተሰምተዋል። ሰባተኛው ሀገራዊ ምርጫ ለመካሄድ የሳምንታት ዕድሜ በቀረበት በአሁኑ ሰዓት የዜጎች በምርጫ የመሳተፍ ፍላጎት ተነሳሽነት እንደተጠበቀው አለመሆኑን የፖለቲካ ምሁራን እየተናገሩ ነው። የብሔራዊ ምርጫ ቦርድ በትናንትናው ዕለት በፌስቡክ ገጹ ላይ ይፋ ባደረገው መረጃ መሰረት ሚያዝያ 30/2013 ዓ.ም ድረስ 31,724,947 ሰዎች የምርጫ ካርድ መውሰዳቸውን አስታውቋል። ብሔራዊ ምርጫ ቦርድ ያወጣው ዝርዝር በተለይም ከፍተኛ የሆነ ተሳትፎ የሚጠበቅባቸው እንደ አማራ ክልል ያሉ ክልሎች ላይ የምርጫ ካርድ ለመውሰድ አነስተኛ ተነሳሽነት መታየቱን ያመለክታል። ከዚህ በመነሳት ኤደን ገረመው የመብቶችና ዲሞክራሲ እድገት ማዕከል ካርድ ኢትዮጵያ ዳይሬክተር ከሆኑት አቶ በፍቃዱ ኃይሉ ጋር ቆይታ አድርጋለች። ቆይታቸው አቶ በፍቃዱ አሁን ስላለው የዜጎች ተሳትፎ ያላቸውን ምልከታ ከሚያስረዱበት ይጀምራል።
እንግዲህ የምርጫ ሂደቱ በጣም የተጠበቀ ነበረ ከሁለት ዓመት በፊት። ነገር ግን የተሟሟቀ ሁኔታ አይታይም። መጀመሪያ ሲባል የነበረው ፓርቲዎች ቅስቀሳ ሲጀምር፣ የቴሌቪዥን ክርክር ሲጀምር ነበር ሲባል የነበረው። ክርክሮቹ ራሱ የመጀመሪያዎቹ አንድ ሁለት ክርክሮች ሲካሄዱ የጦፉ ውይይቶች የሚመስሉ የጦፉ ማለት ምናልባት የተጋነነ ሊሆን ይችላል። ግን ከዛ በኋላ ያሉትን እንደውም ክርክሮች ያለመመልከት ሁላ አዝማሚያ በብዙሀን ዘንድ እየታየ ነው እና ምርጫው የተለየ ነው። ምንም ተወደደም ተጠላ በጣም የተለየ ምርጫ የዛን ያህል እሱን የሚመጥን አቴንሽን ማግኘት አልቻለ። ምናልባትም ሰዎች ተስፋቸው ተመናምኗል ብዬ ነው የምገምተው።
በዚህኛው ምርጫ የዜጎች ተሳትፎ መቀዛቀዙ ምክንያቱ ምንድን ነው ትላለህ?
ኢትዮጵያ ከዚህ በፊት በቅርብ ታሪኳ ውስጥ ኤክስፒሪየንስ አድርጋ የማታውቀውን አይነት የፖለቲካ ለውጥ እያስተናገደች ነው ያለችው እና በርካታ ግጭቶች ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ድረስ እየተከሰቱ ይገኛል። በዚህ ምክንያት ምርጫው መካሄድ የማይችልባቸው ክልሎች አሉ። ለምሳሌ ትግራይ በምርጫው ምክንያትም ግጭት የተቀሰቀሰባቸው ቦታዎች አሉ። በፋርና በሶማሊያ ድንበር ላይ ለምሳሌ የምርጫ መራጮች ምዝገባ ሂደቱ ከፍተኛ የሆነ ኢሬጉላሪቲ ወይም ያልተለመደ አሰራር የተስተዋለበትም አለ። ለምሳሌ 7 የምርጫ ኮንስቲትዩንሲዎቹ ምርጫ ቦርድ ራሱ ሰስፔንድ ያደረገው በዚህ ነው። እንደዚህ አይነት ነገሮች አሉ ማለት ነው። ቤኒሻንጉል ያለው ግጭት ከእንደገና እየጠፉ የሚወጡት ይሄ ሰሜን ሸዋና ደቡብ ወሎ አካባቢ ያለው ግጭት፣ ወለጋ፣ ምዕራብ ኦሮሚያ ላይ ያለው ግጭት፣ እነዚህ ሁሉ ነገሮች ከምርጫ የበለጠ አንገብጋቢ ጉዳዮች መጣበት ዜጎች ማለት ነው። የመኖርና ያለመኖር ህልውና ስጋት ላይ ገብተዋልና ምርጫው ደግሞ ግጭቶች ባሉበት ሁኔታ ውስጥ መካሄዱ እና የፖለቲካ ሽኩቻው ማራገቡ የበለጠ የደህንነት ስጋት ውስጥ ሊከተል ይችላል ብለው አቮይድ የማድረግ ነገር አንደኛ ይሄ። ሁለተኛው ደግሞ በፊት ሲታሰብ የነበረው የዛሬ 3 ዓመት አካባቢ ሲታሰብ የነበረው እና ይጠበቅ የነበረው ነገር ቀርቶ አሁን አሸናፊው ከሞላ ጎደል ታውቋል። በዋነኝነት ትልቅ ወንበር ሊያገኝ የሚችለው ብልጽግና ፓርቲ ወይም ገዢው ፓርቲ ነው። ሰው ውጤቱ የታወቀ ምርጫ ሆነ እንደ ባለፉት ምርጫዎች የሚል ፍረስትሬሽን አለ። በሌላ በኩል ደግሞ በተለይ ደግሞ እንደ ኦሮሚያ ያሉ ህዝባዊ ቅቡልነት ያላቸው ተቃዋሚዎች ምርጫውን አንሳተፍም ብለው ክስ ተጠርጎብናል ብለው ወጥተዋል። የእነሱ መውጣት የእነሱ ደጋፊዎችን ምርጫው ላይ ኢንተረስት እንዳይኖራቸው ያደርጋል። እንዲሁም ካምፔን ያደርጋሉ ምርጫው የክልል መካሄድ የለበትም ብለው የሚያስቡም ይኖራሉ። እዛ ላይ ደግሞ ትንሽ የኢንስቲቱሽናል ለውጥም ስላለ ከዚህ በፊት ካድሬዎች ነበሩ ኦልሞስት አስፈጻሚዎች እና በየቤቱ እየሄዱ እየቆሰቆሱ በጉልበቱ ጡ እያሉ ምናምን ያደርጉ የነበረው አሁን ምርጫ ቦርድ ራሱ ኢንዲፔንደንት ሪክሩት ያደረጋቸው ሰዎች ስለሚበዙ ያቀረና ዲሞክራቲክ የሆኑ ሀገሮች ውስጥ ህዝቡ ካልተጎተጎተ አይወጣም አይደል? ልክ ማለት እንደ ትራምፕ ባይደን አይነት በጣም የጦዘ ነገር ካልገጠመ እንደዛ አይነትም ትንሽዬ ፋክተር አለችው። እነዚህ ሁሉ ተደራርበው ነው ያቀዛቀዘው ብዬ ገምታለሁ።
የደህንነት ስጋት ነው የአሸናፊው መታወቅ ወይም የተበላ ቁብ መሆንን ከጠቀስካቸው ነገሮች መካከል ናቸው እና እነዚህ ነገሮች እንደውም የዜጎችን ተሳትፎ በተለይ ይሄ የደህንነት ስጋት የሚለው ሁኔታ የዜጎችን ተሳትፎ መጨመር አልነበረበትም ወይ? ዜጎች በድምጻቸው ቢያንስ ይሄንን መርጬ የተሻለ ነገር ይመጣልኛል የሚል ተስፋ የሚያመጣና እንዲመርጡ የሚያነሳሳ ሚና አልነበራቸውም ወይ? እሱ እንዴት ታየዋለህ?
እንግዲህ ምርጫ የአንድ ጊዜ የሚደረግ አይደለም። አጠቃላይ የፖለቲካ ሂደቶቹ የራሳቸው አበርክቶ አላቸው። አሁን በሚከሰተው ነገር ላይ ማለት ነው። ለምሳሌ ኦሮሚያ ክልል ውስጥ ተቀናቃኞቹ በቃ ከአቅማችን በላይ ሆኗል፣ አባሎቻችን ታስረዋል፣ ቢሮቻችን ተዘግተዋል ብለው ሲወጡ 180 ወንበር ዝም ብሎ በቃ ያለ ተቀናቃኝ ቀርቷል ማለት ነው። ይህንን መራጮች በገፍ ቢወጡ ምንም ሊቀይሩት የሚችሉት ነገር አይደለም ማለት ነው። እና ስለዚህ አሁን እየጠየቁ ያሉት በቃ ድርድር ነው እንጂ ከዚህ በኋላ ምርጫ አንልም አይነት ነገር ነው እየተባለ ያለው። ስለዚህ መራጮች በመውጣታቸው ብቻ ሊቀይሩት የሚችሉት ነገር አይደለም። የደህንነት ስጋቱም ቢሆን እንደውም ያባብስብናል ነው። በዚህ የደህንነት ስጋት ውስጥ ምርጫ ቅንጦት ነው እያሉ ያሉት ሰዎች። በዛ ላይ በኢትዮጵያ ታሪክ በምርጫ መንግስት ተቀይሮ ስለማያውቅ ተስፋ ለማድረግም ልምድ ይጠይቃል ብዬ ገምታለሁ። መራጩ ራሱ ቢመርጥ ጥሩ ነው። አንገብጋቢ መስሎ ከታየው እና በድምፄ በካርዴ ለውጥ አመጣለሁ ብሎ ካመነ እንትን ይላል። አሁን ዋናው ኢምፖርታንት ነገር ዜጎች በካርዴ ለውጥ አመጣለሁ ብለው እያመኑ አይደለም።
ቅድም እንግዲህ በምርጫ የተቀየረ መንግስት ኢትዮጵያ ውስጥ የለም ብለሃል እና ምርጫ በአንድ ጊዜ መንግስት መቀየር ላያመጣ ይችላል። ግን ተቃዋሚ ፓርቲዎች ወይም ደግሞ የህዝብ ድምፅ የያዙ ፓርቲዎች በአነስተኛ ቁጥር ፓርላማ መግባታቸው ግን ጥቅም ይኖረዋል እና ከእሱ አኳያ ዜጎች መምረጣቸው ያለውን ጥቅም እስቲ አያይዘህ ንገረኝ።
እሱማ ከአለምንም ምርጫ ምርጫ ከሌለበት እንትን የስሙላ ምርጫ ያለበት ስርዓት ይሻላል። ምክንያቱም አትሊስት ያችን ምርጫ አስታኮ ጥቂት ማውራት ይቻላል፣ ጥቂት መከራከር ይቻላል፣ ጥቂት መነጋገር ይቻላል። ጥቂት ተወካዮች ተወካዮች ምክር ቤት ከገቡ ቢያንስ ሲከራከሩ ማየት ይቻላል ማለት ነው። እነዚህ ጥቅሞች አሉት። ህግ ማውጣቱ ላይ የእውነተኛ ተጽዕኖ ማሳረፍ ባይችሉም መቀየር ባይችሉም ማለት ነው። ዲሞክራሲ መለማመጃ ራሱ ሂደቱ ከዚህ አንጻር ያስፈልጋል። ዜጎችን በንቃት መሳተፍ አለባቸው፣ ተስፋ መቁረጥ የለባቸውም። ብዙ ሲስተሞች ውስጥ እንደዚህ አይነት ነገር ነበረ። በዚህ ውስጥ አልፈው ነው መጨረሻ እንትን ያሉት። እሱ ዲቤቴብል አይመስለኝም፣ ዜጎችም የሚጠፋቸው አይመስለኝም። ነገር ግን በምርጫ ሰበብ እኛ ሆ ብለን ብንወጣ በምርጫ ሰበብ ሌላ ግጭት ሊመጣ ነው እና ማንም ፕሮቴክት የሚያደርገን የለም። የደህንነት ከፍተኛ ስጋት ላይ ነው ያለነው። ስለዚህ ለውጥ ለማያመጣ ለምን ግጭት እናባብሳለን የሚል እንደውም ሪዘርቬሽን ማለት ነው። መጪው ግጭት ላለማበርከት ነው እየተጠነቀቁ ያሉት። ብዙ ሰው ሰማ እኔ ሰላም ነው የምፈልገው ነው የሚል ጀመሪያ ስዛ ላይ መስተካከል አለበት። ተስፋ የሚሰጥ እና ፍርሃትን የሚቀርፍ ዲያሎግም ያስፈልጋል።
ይህንን ምርጫ ጥቂት ሳምንታት የቀሩበት እድሜ ላይ ቆመን ነው ይህንን ውይይት እያደረግን ያለ ነው እና ከዚህ አንጻር አሁን ላይ ምን መደረግ ይችላል? በባለድርሻ አካላት ከፓርቲዎች ሊሆን ይችላል፣ ከምርጫ ቦርድ ወይም ደግሞ እንደዚሁም ደግሞ ከሲቪል ማህበራትም ቢሆን ምን ማድረግ ይችላል?
ምልሽ አሁን መራጮች መዝገባ ገሚሱ ጋር ተጠናቋል። ገሚሱን ይቀርብ ሶ ስቲል ይቀርብት ጋር ቻለ መጠን ከፍተኛ የማነቃቃት ስራዎችንና የሴኩሪቲ ዋስትና ዜጎች ያሏቸውን አማራጮች እንዲያውቁና የሚጭበረበር እንኳን ቢሆን የሚተካበት ሰላማዊ መንገድ እንዳለ ማሳወቅ ግንዛቤ መጨመርና ኢንተረስት መጨመርን እንትን ይላል። ግን አይ ቲንክ ኢትስ ቱ ሌት እኔ በግሌ ብትጠይቅኝ ተስፋ ቆርጫለሁ። ምርጫው ኦፍ ኮርስ ያስፈልጋል። እኔ የምደራደርበት ነገር አይደለም። ቀደም ብዬ ከምንም ምርጫ የይስሙላ ምርጫ ይሻለኛል፣ ሌላ አማራጭ አለ ብዬም አላምንም። ብዙ ሰዎች የተለያዩ አማራጮችን ፕሮፖዝ ያደርጉ ሰማለሁ፣ አንዳቸውም ያስኬዳሉ ብዬ አላምንም። ይሄ ብሔራዊ መግባባት ምርጫ እየተካሄደም ሊደረግ የሚችል ነገር ነው ብዬ ነው የማምነው። ምርጫ ከተደረገም በኋላ በቀጣይነት የአንድ ጊዜ የአንድ ቀንም ጉዳይ አይደለም። ምርጫ አማራጭ የሌለው ነገር ስለሆነ ግዴታ መካሄድ አለበት። ነገር ግን ኢትዮጵያ አሁን ባለንበት በጣም የተርመጠመጠ እና አሳሳቢ የፖለቲካ ሁኔታ ውስጥ ምርጫው ፋይዳ ያለው ለውጥ አያመጣም እና ኤክስፔክቴሽኑን ሰዎች የሚጠብቁትን ነገር ራሱ አላግባብ በጣም ከፍ ማድረግ ከድህረ ምርጫው ላይ ወደ ሌላ ቀውስ ሊመራ ይችላል። የ97 ምርጫ ላይ የተከሰተው ያ ነው ማለት ይቻላል። በከፊል ሊገኝ የሚችለው ይታወቃል። ከሹ ፓርቲ ወይ ብዙ ድምፅ ያሸንፋል ያገኛል፣ ወይም በጣምራ ሊመራ የሚችልበት እድል ያገኛል ብዬ አስባለሁ። ግን ካለፉት ሁለት ምርጫዎች የተሻለ ብዙ ወኪሎች ሊኖሩ ይችላሉ ህዝብ ተወካዮች ምክር ቤት ውስጥ። ስለዚህ ክርክር ያለበት ምክር ቤት ይኖራል ብዬ ገምታለሁ።
በጣም ነው የማመሰግነው በፍቃዱ እግዚአብሔር ይስጥልኝ።
እኔም በጣም አመሰግናለሁ።
በተለያዩ ጊዜያት በተለያዩ የምስራቅ አፍሪካ ቀጠናዎች ያሉ ዘጋቢዎቻችን የሚልኩልንን አነቃቂ ወጣቶች ታሪኮች ስናቀርብላችሁ ሰንብተናል። ዛሬ ወደ ኤርትራ እናቀናና በዚያ የሚገኝ የምልክት ቋንቋ አስተርጓሚዎችን ማህበር እንተዋውቃለን። ብርሃነ በርሀ ይቀጥላል።
መስማት የተሳናቸው የህብረተሰብ ክፍል በአገልግሎት ሰጪ ተቋማት በምልክት ቋንቋ የሚግባባቸው ሰው ባለማግኘታቸው በዕለት ተዕለት እንቅስቃሴያቸው እክል ያጋጥማቸዋል። ይህ ችግር ያሳሰባቸው በተለያዩ የስራ ዘርፍ የተሰማሩ የአንሰባ ሪጅን ወጣት ሰራተኞች በራሳቸው ተነሳሽነት ተደራጅተው የምልክት ቋንቋ አስተርጓሚ ማህበር መስርተው እየሰሩ እንደሆነ ለቪኦኤ ተናግረዋል። መስማት ከተሳናቸው ወላጆች እንደተወለደና የዓለም የምልክት ቋንቋ አስተርጓሚዎች ማህበር አባል እንደሆነ የሚናገረው መምህር ዮናስ ሙሳ ማህበራቸው የምልክት ቋንቋን በማስፋፋት መስማት የተሳናቸው የህብረተሰብ ክፍሎች የሚያጋጥማቸውን እክሎች ለመፍታት 3 አበይት ዓላማዎችን ይዞ እየተንቀሳቀሰ እንደሆነ አስረድተዋል።
ናይዛ ማህበር ዚአ ዓላማ ንጽሙማን ህብረተሰብ ብቁዕ ክእለት ዘለዎ ማስተርጎምት ምፍራዩ።
የማህበሩ ዋነኛ ዓላማ የምልክት ቋንቋን በማስፋትና አስተርጓሚዎችን በማብዛት መስማት የተሳናቸውን የህብረተሰብ ክፍሎችን ጥያቄና ፍላጎት ማሟላት ነው። እንደሚታወቀው በአፍሪካ ቀንድ የመጀመሪያ የሆነው በ1947 በከረን የተከፈተውና በ1981 በአስመራ የተከፈተው መስማት የተሳናቸው ትምህርት ቤቶች በሌላ ቦታ ሊስፋፉ አልቻሉም። ስለዚህ የምልክት ቋንቋ አስተርጓሚዎችን በማብዛት የትምህርት ደረጃን ማሳደግና ማስፋፋት የማህበሩ ዋነኛ ፈተና ነው ብለዋል። መስማት የተሳናቸው የህብረተሰብ ክፍሎች በሁሉም የመንግስት አገልግሎት ሰጪ ተቋማት ፈጣን አገልግሎት እንዲያገኙ ታስቦ በባህሪያቸውና ጸባያቸው ላይ ያተኮረ የ6 ወር ተግባራዊ ስልጠና እንደተሰጠም መምህር ዮናስ አክሎ ተናግሯል።
ትሽን 19 ምስተመስረተት ምዝናይ ኮሮና ኩነታት ብዙሕ ክንጎይ እኳ ተደይከኣልና ግን ኣብ ትሕቲ ሚኒስትሪ ጥዕና ንዝነጥፉ ኣባላት ምስ ኮሮና ብምትእስሳር ስፍሕ ዝበለ ትምህርቲ ክውሃብ ተኻኢሉ
ማህበሩ ብ2011 ቢመሰረትም ብኮቪድ-19 ምክንያት ብዙ መንቀሳቀስ አልቻለም። ይሁን እንጂ ለጤና ባለሙያዎች ከኮሮና ቫይረስ ጋር የተያያዘ ሰፊ ትምህርት ሰጥተናል። ስልጠናው መስማት የተሳናቸው ሰዎች የሚያሳዩት ባህሪን በቅርበት እንዲያውቁ የሚያስችል ተግባራዊ ስልጠና ነበር። በዚህ የ6 ወራት ስልጠና ከፍርድ ቤት፣ ሆስፒታሎች፣ ከተለያዩ የጤና ሚኒስቴር ጽፈት ቤት የተውጣጡ የበጎ ፈቃድ ወጣቶች ተሳትፈውበታል ብለዋል። በአንሰባሪ ጅን የጤና ሚኒስቴር ጽፈት ቤት የህብረተሰብ ጤና ባለሙያ መሆኑን የተናገረው ሌላው ወጣት ሃሩን ሐሰን በበኩሉ በ2008 ዓመተ ምህረት የምልክት ቋንቋ ስልጠናን ከወሰደ በኋላ መስማት የተሳናቸው የህብረተሰብ ክፍሎች የሚያጋጥማቸው ችግር በይበልጥና በቅርበት መረዳት እንደቻለ በመጥቀስ ስልጠናውን የወሰዱ የበጎ ፍቃድ ሰራተኞች በሚሰሩበት ተቋማት የሚመጡ መስማት የተሳናቸው ሰዎችን ችግር ይያቃለሉ እንደሆነ አስረድቷል።
ቀን መጅስ ትጋግኒሪው አመንጎተ ህብረሰብን ተጽሁን ብዙህ አፍልጦ ዚሙላው ተቋንቋ ምልክት ማለት
የምልክት ቋንቋ ባለመስፋፋቱ መስማት በተሳናቸው ሰዎችና በሌሎች የህብረተሰብ ክፍሎች መካከል ከፍተኛ ክፍተት ነበር። አሁን ግን በከረን የተለያዩ መስሪያ ቤቶች የሰለጠኑ የበጎ ፈቃድ ወጣቶች ስላሉ ችግሩ በመጠኑ ተቃሏል። መስማት የተሳናቸው ሰዎች የአስተርጓሚዎች የስም ዝርዝር ስላላቸው በሄዱበት መስሪያ ቤት ጉዳያቸውን ያለምንም እክል ማሳካት ችለዋል ብሏል። ኤርትራ በ2011 የዓለም የምልክት ቋንቋ አስተርጓሚዎች ማህበር አባል ሆና መመዝገቧን የተናገረው መምህር ዮናስ በ2011 በፈረንሳይ ፓሪስ ከተማ በተደረገው ዓለም አቀፍ ጉባኤ ላይ ኤርትራን ወክሎ በመሳተፍ ሰፊ ተመክሮ ማግኘቱን ተናግሯል። በኤርትራ የሚገኙ መስማት የተሳናቸው የህብረተሰብ ክፍሎች የማንበብና የመጻፍ ችግሮችን ለመለየት በተደረገው ጥናት 3 አበይት ነጥቦች እንደተለዩ የተናገረው መምህር ዮናስ ችግሩን ለመፍታት የሚያስችሉ የተለያዩ ስራዎች እንደተሰሩ አብራርቷል።
አውሽ ተሐገር ይሁን ከወጻኢ ብዝመጹ ተመክሮ ዘለውም ብዛባት ቋንቋ መልከት ነጥብታት ወሲድና አሞዳቱ ሰለስተ አገደስ ነጥብታት ተርኺበ ማለት
ከውጭ አገርና ከሀገር ውስጥ የተውጣጡ የዘርፉ ምሁራን የተሳተፉበት ጥናት ከተደረገ በኋላ 3 አበይት ነጥቦችን መለየት ችለናል። የመጀመሪያው መስማት ለተሳናቸው ተማሪዎች በምልክት ቋንቋ መጽሐፍትን ማዘጋጀት ነው። ሁለተኛው ደግሞ መስማት የተሳናቸው የህብረተሰብ ክፍሎች ቤተሰቦችን በያሉበት በቪዲዮ የተደገፉ ትምህርትና ስልጠና መስጠት ነው። ሶስተኛው የመምህራንን የትምህርት አሰጣጥ አቅም ማሳደግ የሚል ሲሆን እንደ ጅማሬ ለጀማሪዎች የሚያገለግል በምልክት ቋንቋ መጽሐፍ መጻፍ ችያለው መጽሐፉም ለህትመት ዝግጅት ላይ ነው ብለዋል። ከረን በሚገኘው መስማት ለተሳናቸው ሰዎች የሚያገለግሉ ትምህርት ቤት ውስጥ ሊማሩ ከተለያዩ የኤርትራ ክፍሎች የሚመጡ በርካታ ተማሪዎች በመኖራቸው ተገቢውን አገልግሎት እንዲያገኙ እየሰሩ እንደሆነ የተናገረው ወጣት ሃሩን ሐሰን በምልክት ቋንቋ አስተርጓሚዎች ማህበር የተያዙ አበይት እቅዶችን ዘርዝረዋል።
ከተማከረን ቋንቋ መስፋፋት ጋግ መስባብኒ
ከረን ውስጥ የምልክት ቋንቋን ማስፋት በተለያዩ አርቲስቶች የተሰሩ ስራዎችን በቋንቋቸው ተርጉሞ ማቅረብ አዝናኝና አስተማሪ ቪዲዮዎችን ማዘጋጀት መስማት ለሚችሉ ሰዎች የተዘጋጀውን የትምህርት ካሪክለም በምልክት ቋንቋ በመቀየር እስከ ከፍተኛ የትምህርት ደረጃ ማሳደግ በማህበሩ ከተያዙ ዋነኛ እቅዶች ናቸው ብለዋል። በ2011 ዓመተ ምህረት የተመሰረተው የአንሰባሪጅን የምልክት ቋንቋ አስተርጓሚዎች ማህበር ዋና ጽፈት ቤቱ በከረን ከተማ ሲሆን በተለያዩ ተቋማት የሚሰሩ በርካታ ቁጥር ያላቸው የበጎ ፈቃድ ሰራተኞችን ያቀፈ ነጻ ማህበር ነው። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
አብራችሁን ስላመሻችሁ እናመሰግናለን። በመስተንግዶ ሀብታሙ ዚዩም፣ በቅንብሩ ደግሞ ኤልያስ አስማር። እስካሁን ድረስ አብረናችሁ ነበርን። የነገ ሰው በለን። መልካም ምሽት።